ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ የካቲት 2 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከዝግጅት ክፍላችን የቀረበ አንድ ሀተታ አሰምተን በየሳምንቱ አርብ ከእናንተ ከአድማጮቻችን የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችን ይቀርባል። በዚህም የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ኢህአዴግ የተባለው የወያኔ ድርጅት ጭምብል በያዝነው የካቲት ወይም መጋቢት ወር ውስጥ ለማካሄድ አቅዶት የነበረውን ጠቅላላ ጉባኤ ለሚቀጥለው ነሐሴ ወር ያስተላለፈ መሆኑን ለጉዳዩ ቅርበት ያላቸው ምንጮች እየተናገሩ ይገኛሉ። በወያኔ ባለስልጣኖች የተሰጠ ይፋ መግለጫ ባለመኖሩ የዜናውን ትክክለኛነት ማረጋገጥ አልተቻለም። የወያኔው ድርጅት ኢህአዴግን ጠቅላላ ስብሰባ ማራዘም የተገደደበት ምክንያት በሀገሪቱ ውስጥ ተከስቶ ያለው የፖለቲካ ውጥረት ሳይሆን አይቀርም የሚል መላምቶች እየተሰጡ ናቸው። የወያኔ ግፍና በደል ያስመረራቸው የሀገሪቱ ዜጎች በየቦታው አመጽ በሚያካሂዱበት እንዲሁም ካባል ድርጅቶች መካከል እንደ ኦህዴድ አይነቱ ወያኔው ድርጅት የተለየ አቋም ይዞ በሚንቀሳቀስበት ሁኔታ ጠቅላላ ስብሰባ ማካሄዱ ወያኔ የበላይነቱን ቦታ ይዞ እንዳይቀጥል ያደርግ ይችላል የሚል ስጋት እንደተፈጠረባቸው አንዳንድ ወገኖች ይገልጻሉ። አገሪቱ ውስጥ ያለው ሁኔታ እስከሚረጋጋና አንጻራዊ ማፈንገጥ የሚታይባቸው አባል ድርጅቶችን በቁጥጥር ስር ይውሉ ድረስ የስብሰባው ቀን ማራዘም ተገደዋልም ተብሏል። የወያኔው ጠቅላይ ፍርድ ቤት የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበረውን ዮናታን ተስፋዬ ክስ ከአሸባሪነት ወደ ተራ የወንጀል ዝቅ በማድረግ ቅጣቱ በሶስት ዓመት ከስድስት ወር እንዲሆን ወስኗል። ዮናታን ከዚህ በፊት በወያኔው ፌዴራል ከፍተኛ ፍርድ ቤት በአሸባሪነት ክስ የስድስት ዓመት ከስድስት ወር የተፈረደበት መሆኑ የሚታወቅ ሲሆን የክሱ ደረጃ ከአሸባሪነት ወደ ተራ ወንጀል ዝቅ በመደረጉ ሊፈታ የቀረው ጊዜ ሁለት ወር ብቻ መሆኑም ታውቋል። ሰሞኑን የወያኔ አገዛዝ ይፈታሉ በቅርቡ ይለቀቃሉ በማለት በይፋ ከተናገረቸው እስረኞች መካከል ዮናታን ስም የተካተተ መሆኑን አንዳንድ ክፍሎች ቢጠቁሙም እስካሁን ማረጋገጫ አልተገኘም። በተያያዘ ዜና የወያኔ አገዛዝ አነስተኛ በሆነ ቁጥር እስረኞችን የሚፈታው በአገሪቱ ላይ ያለውን ውጥረት ቀስ በቀስ ለማስተንፈስና ጊዜ ለመግዛት ነው የሚሉ ዜጎች በአስር ሺዎች የሚቆጠሩ የፖለቲካ እስረኞች በሙሉ እስካልተፈቱ ድረስ አመጹ ተፋፍሞ የሚቀጥል መሆኑን ይገልጻል። ወያኔ የፖለቲካ ድርጅት አባላቶች ይፈታሉ ብሎ በአደባባይ ቃል ከገባ ከወር በላይ የሆነ ሲሆን እስካሁን የተፈቱት የፖለቲካ እስረኞች ቁጥር በጣም አነስተኛ መሆኑን ያገዛዙ አላማ ወትሮውንም ለማታለል መሆኑን ግልጽ ነው በማለት በርካታ ዜጎች አስተያየት እየሰጡ ይገኛሉ። የተባበሩት መንግስታት የስደተኞች ድርጅት አርብ የካቲት 2 ቀን በሰጠው መግለጫ በየመን የባህር ደረጃ አካባቢ ከነበሩት ጀልባ ላይ ወደ ባህር የተገፉ 25 ኢትዮጵያውያን የት እንደደረሱ አለመታወቁን ገለጸ። የድርጅቱ የአስቸኳይ ጊዜና የእንቅስቃሴ ኃላፊ በትዊተር ባስተላለፉት መልእክት እንዳስታወቁት በአራት ጀልባዎች የነበሩ 600 ስደተኞችን በየመን የባህር ዳርቻ ሲደርሱ ዋናው ወደ ባህር ዳርቻው እንዲሄዱ ከጀልባው ላይ በመገፋታቸው ባህር ውስጥ እንዲገቡ የተደረገ ሲሆን ወደ ባህሩ ዳርቻ ሳይደርሱ የቀሩት 25 የሚሆኑ ኢትዮጵያውያን እስካሁን ባለመገኘታቸው ባህር ውስጥ ሰጥመው ሳይሞቱ አይቀሩም የሚል ስጋት ተፈጥሯል። የትራፊክ አደጋ ከጊዜ ወደ ጊዜ በአገሪቱ ላይ እየጨመረ መሄዱ እየተነገረ ነው። ባለፉት 5 አመታት ብቻ በትራፊክ ውስጥ ህይወታቸውን ያጡ ዜጎች ቁጥር ከ12000 በላይ የደረሰ ሲሆን ከነዚህ ውስጥ ከ5000 በላይ የሚሆኑ ተማሪዎች መሆናቸው ታውቋል። በቅርቡ ለውይይት የቀረበው ጥናት እንደሚያሳየው ከሞቱት መካከል 16 ከመቶ የሚሆኑት የመኪና አሽከርካሪዎች፣ 39 ከመቶ እግረኞች እንዲሁም 45 በመቶ የሚሆኑት የመኪና ተሳፋሪዎች መሆናቸው ተገልጿል። ለአደጋው ምክንያት ናቸው ከተባሉት መካከል የመንገድ አጠቃቀም ስርዓትን አለማክበር፣ ፈጥቶ ማሽከርከር፣ ለእግረኛ ቅድሚያ ለመስጠትና የአሽከርካሪ ብቃት ማነስ የሚሉት የተጠቀሱ ቢሆንም ዋናው ችግር በአገዛዙ በኩል ሁለንተናዊ የሆነ ዝግጅትና እርብርብ አለመኖሩ ነው ተብሏል። በተመሳሳይ ዘና ከአዲስ አበባ ጅቡቲ ያለው የምድር ባቡር በመንገዱ ላይ የግመል መንጋዎችን እየገጨ በመምጣቱ ኩባንያው ችግር እየተፈጠረበት መሆኑ ታውቋል። ባቡሩ አገልግሎት ጀመረ ከተባለበት ካለፈው ወር ጀምሮ ቢያንስ 50 ግመሎችን በጉዞ ላይ የገደለ መሆኑ ታውቋል። እየተበራከተ በመጣው አደጋ ምክንያት ባቡሩ ፍጥነቱን ለመቀነስ በመገደዱ ተጓጓዦችን ማማረሩም ቀጥሏል። በተጨማሪም ለእያንዳንዱ ግመል ከገበያው ዋጋ በጥፍ በሆነ 30,000 የኢትዮጵያ ብር የሚከፈልበት ሁኔታ በመፈጠሩ ኪሳራም እያስከተለበት ነው ተብሏል። በሌላ በኩል በባቡሩ ግጭት ግመሎቻቸውን ያጡ ዜጎች ገንዘብ እንዳልተከፈላቸው ለዜና ምንጮች ገልጸዋል። የሻቢያ አገዛዝ በዜጎች ላይ የጫነውን ብሔራዊ ውትድርናን አገልግሎት እንደማያነሳ ያገዛዙ ቃል አቀባይ የማነ ገብረ መስቀል በሶሻል ሚዲያ አማካይነት ባስተላለፈው መልእክት ገልጿል። ቃል አቀባዩ ሰሞኑን በእስራኤል አገር የሚገኙ ኤርትራውያንን የሱዳን ዜጎች እዚያ መኖር የተገደዱት በየአገሮቻቸው በሚደርስባቸው በደል ምክንያት ነው በሚል ለተዘነዘረው አስተያየት በሰጠው ምላሽ ሻቢያ ወታደራዊ አገልግሎቱን ለማካሄድ የተገደደው የወያኔ አገዛዝ ጥቃት ስለሚያሰጋው ነው ብሏል። ሻቢያ በደነገገው ከ18 እስከ 40 ዓመት ባለው የእድሜ ክልል የሚገኝ ኤርትራዊ የ18 ወራት ወታደራዊ አገልግሎት ማበርከት አለበት ቢልም በግዳጅ የሚደረገው የአገልግሎት ዘመን ከ10 ዓመት በላይና ከዚያም በላይ እንደሚሆን ብዙዎቹ እየተናገሩ ይገኛሉ። አርብ የካቲት 2 ቀን 2010 ዓ.ም የግብጽ መንግስት የአማጽያን እንቅስቃሴ ጠንካራ በሆነበት በሲና በረሃ በምድር በባህርና በአየር ከፍተኛ ወታደራዊ አሰሳ የጀመረ መሆኑን ወታደራዊ ቃል አቀባይ በቴሌቪዥን በሌሎች መንግስታዊ መገናኛ ብዙሃን አማካይነት በሰጡት መግለጫ ገልጸዋል። ዳሰሳው ለምን ያህል ጊዜ እንደሚቆይ ባይነገርም አሸባሪዎች ላይ ትኩረት አድርጎ እንደሚካሄድ ተገልጿል። የአየር ኃይሉ አሸባሪዎች በተደበቁበት ቦታ ላይ ጥቃት መጀመሩ የተገለጸ ሲሆን ባህር ኃይሉም አሸባሪዎች ትጥቅና ስንቅ ከውጭ የሚያጓጉዙበትን ቦታዎች የዘጋ መሆኑና እስካሁን 20 የሚሆኑ አሸባሪዎች በተደረገው ጥቃት የተገደሉ መሆናቸውን ተነግሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
I'm a man.
እውነተኛ ትግል ማዋጃም ማታለያም አይሻም። የኢትዮጵያ ህዝብ ከምንጊዜውም በላይ የህልውና ጥያቄ ውስጥ መግባቱ የሚስተዋለው ባለፉት 26 ዓመታት ባሳለፋቸው ህይወቱ ነው። ያ ሁሉ ስቃይ ቢደርስበትም ህዝቡ ጠላቶቹ እንደተመኙለት ተከፋፍሎ እንዳሰቡለት ተገዳድሎ አላስቆረቃቸውም። የኢትዮጵያ ህዝብ በመከራው እየፈካ የኖረ ህዝብ ነው። ያለመታደል ሆኖ ደህና የሚላቸው መሪዎች በስልጣን ኮርቻ የሰነበቱበት ዘመን አጭር ነበር። አለም ከነጭርሱ ለአማራርም አልበቁም ነበር። ህዝባዊው ትግል በተወሰኑ የህዝብ ክፍሎች ሲደረግ የቆየ ቢሆንም አጠቃላዩን የህዝብ ግንዛቤ የሚሻና የጠራ ትግል አላማን የሚጠይቅ በመሆኑ ውጅንብርን መከታ አድርገው የሚያጭበረብሩ ኃይሎች ሰለባ ሲሆን ቆይቷል። የወያኔ ስልጣን ላይ መውጣትም ከዚህ ሁኔታ ጋር የተቆራኘ ነው። ህዝብ ከመንግስታት ጋር ግብግብ የሚገጥመው ፍላጎቱን ሳይሆን ፍላጎታቸውን ለማስፈጸም በመፈለጋቸው ነው። ወያኔን የሚፋለምበት ሁኔታ ልዩ የሚሆነው ከውጭ ኃይሎች ጋር ተመሳጥሮ አገርን ለባዕዳን አሳልፎ የሰጠ የህዝብን መብት ረግጦ ያለ ይህንንም ለማስፈጸም የተለያዩ የህዝብ ክፍሎችን በጠቀማ ጠቀም ይዞ በህዝብ ላይ ለስለላ ያሰማራ ህዝባዊ ባንዳነትን በሙያ መስክ ያሰረጸ ለባዕድ ጥቅም ቆሞ ተጠቃሚ መሆንን የመረጠ ወዘተ ባህሪ ያለው በመሆኑ ነው። ያም ሆኖ ግን እንደሚፈልገው አገርን ማፍረስ አልቻለም። ህዝብ ነቅቶ ሲነሳ መግቢያ ማሳጣቱን አስመስክሯል። ህዝብ ከወያኔ ጋር ግብግብ የሚገጥመው ደሙን የሚያፈሰውና ህይወቱን የሚገብረው ምህረት ፍለጋ እርቅ ልመና አይደለም። የህዝብ ትግል ቁልጭ ባለ መልኩ መብቱን ለማስከበር ነው። የሚፈልገው ስር ነቀል ለውጥ ነው። በዚህ ላይ የሚደራደር የህዝብ ክፍል በትግል ወቅት ሊፈጠር አይችልም። ከዚህ በመለስ የሚደረግ ድርድር መብትን የሚያስገኝ ሳይሆን የተገኘውን የሚያስነጥቅ ነው። የነቃ ህዝብና ወጣት ለዚህ አይነቱ አሳሳሽ ፕሮፓጋንዳ እጅ አይሰጥም። በጣም የሚያስደንቀው ተሐድሶ አራማጆችም ሆኑ እርቅ ፈላጊዎች ወያኔ ማንቁርቱን ተይዞ ከመንደፋደፉ በፊት ህዝብ በቃኝ ብሎ ቆርጦ ከመነሳቱ በፊት የት ነበራችሁ ይባሉ መልሳቸው ምን ይሆን? የአገር መፍረስ የታወቃቸው ወያኔ ሲገድል ሳይሆን ለግድያው መልስ ሲሰጠው መሆኑ የሚያስገርም ነው። የወያኔን ህገ መንግስት እናስከብር ባዮችና ህገ መንግስቱን ለመለወጥ በተነሱ መሃል እንዴት አድርጎ መስማማት መፍጠር ይቻላል? ህገ መንግስቱ 666ን የአጋንንት አርማ በባንዲራው ላይ እንዲውለበለብ ሙሉ መብት የሚሰጥ ነው። የኢትዮጵያ ህዝብ ደግሞ የባዕድ አምልኮን ለማንገስ እምነቱም ታሪኩም ባህሉም አይፈቅድለትም። የኢትዮጵያ ወጣት የጎሳ ሰንሰለቱን በጥሶ ደምህ ደሜ ላይ ሲል የእርኩስ መንፈስ የፈጠረውን ቂም ለማጽዳት በመፈለግ ነው። ህዝብ ወጠኝነት አይወክለኝም መታወቂያ የኢትዮጵያዊነት ነው ሲል ከዚህ ውጭ ያለውን መንገድ ለ26 ዓመት በማየቱ ነው። ወያኔና ህገ መንግስቱ ከፋፈለን እንጂ አንድ አላደረገንም። ጥላቻን አፈራልን እንጂ አላፋቀረንም። በታተነን እንጂ አላሰባሰበንም። ስለዚህም ወያኔ ከነ ህገ መንግስቱ ዞር ማለት አለበት ብሎ የተነሳን ኃይል እድለላ ምለላ ልመና አይመልሰውም። ዘረኝነት ዳግመኛ በአገራችን መሬት አያንሰራራም። አንድነት ህብረት ውበታችን ነው። መከበሪያችን ኃይላችን ልማታችን ብልጽግናችን መገለጫችን ነው ብሎ የተነሳን በቃኝ ያለን ወጣት ጠልፎ መጣል አይቻልም። ወጣቱ የኢሉሚናቲን ሚስጥር ጠንቅቆ ያወቀ ትውልድ በመሆኑ በካዳሚዎች ፕሮፓጋንዳ አይዋዛም። የወያኔ ተሐድሶ ጠለቀም ተንሳፈፈ ለራሱ ለወያኔና አጃቢዎቹ እንጂ ህዝብን አይመለከትም። ወያኔ በፈጸመው ወንጀል ህዝብን ይቅርታ ጠይቆ ስልጣን ለህዝቡ አስረክቦ መልቀቅ ብቻ ነው መፍትሄው። ድል ለኢትዮጵያ ህዝብ።
የደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ ወገኖቼ በመላ ሰላሙን ያስፈንላችሁ ላለሁ የምለምናችሁ ፖለቲካ ምናምን ብላችሁ ይችን መልእክቴን እንዳዘጉብኝ ነው። ሀቅ መናገር አለበትና የመናገር መብታችን ይከበር። ላስተላልፍ ያሰብኩት መልእክት ግንቦት 7 የተባለውን ቡድን ይመለከታል። የጎንደርና ጎጃም ህዝብ ትግልን መራን ሰራዊት አስተማራን በሐሙሲት እስረኛ አስለቀቅ አዘዘው ድረስ ተንጨፈን ወያኔን አጠቃን ይግረማችሁ 40 ምንጭ ድረስ በረን በድሮን ይሆን እንዴ ወያኔን መጣን ወዘተ በሚል ራሳቸውን ሲያዋርዱ አንዲትም ደብዳቤ አልጻፍኩም ነበር። ዛሬ ግን አበሳሽቶ ያነሳሳኝ ድርጅቱ በቅርቡ ባወጣው መግለጫ የሚታገለው ህዝብ ትግሬዎችን ትግሬ ብሎ አጠቃ ብሎ የወያኔን ርካሽ ልፈፋ ሲያስተጋባ በመስማቴ ነው። በዚህ ላይ የወያኔው ጌታቸው ረዳ ተሳሳታችሁ ብሎ ያሾፈባቸውን አረሳውም። እነያፓና ሁሉ አገር ወዳድ የወያኔ ንብረቶች ላይ አደጋ ጣሉ፣ አቃጥሉ፣ አውድሙ በሚሉበት ወቅት ግንቦት 7 ተነስቶ የተወሰደው እርምጃ የሚወገዝ ነው ብሎ በጠቅሉ ትግሬ በሚል ጉዳት እየደረሰ ነው ብሎ ማውገዝ ይህ ቡድን ሰልፉ ከነማን ጋር እንደሆነ አጋልጧል። ባንጎሌ የመጣው መለስ ዜናዊ ብርሃኑ ነጋ ታምራት ላይኔና ሌንጭ ወለታ በሳቅ እየፈነደቁ በአዲስ አበባ በ1983 ዓ.ም ተመረጠ የተነሱት ፎቶግራፍ ነው። በበኩሌ ብርሃኑ ነጋና ሌንጮ ተቃዋሚ ናቸው የሚለው አልዋጥ ብሎ ሲያንቀኝ 27 ዓመት ነው ደረሰ። ብርሃኑ ለኪሱና ላለቆቹ ለአሜሪካ ሲሰራ የከረመ እንጂ ለኢትዮጵያ ህዝብ ደፍሮ የታገለ ሰው አይደለም አልነበረም። ሌንጮ ደግሞ የአሶሳና የበደኖ የአማራ ጫፍጫፊ የባሮቱምሳ አስገዳይ የኦነግ አባላትን አጋልጦ ፈርጣጭ አሳፋሪና ወንጀለኛ ግለሰብ ነው። ግንቦት 7 የህዝብን የተቃውሞ ትግል አውግዞ ከወያኔዎች ምስጋናና ሽልማት ሊያገኝ ሲጥር የኢትዮጵያ ጠላት ሆኖ ውግዘት ያተረፈውን ገዛ ተጋሩን ሁሉ ሊማጠን ሞክሯል። የወያኔ ደጋፊ ስብስቦች ትግሬ ተብሎ ሰው ተጎዳ ተጠቃ ሲሉ ላንዴም ለይስሙላ እንኳን በወልዲያ እና በሌሎችም ቦታ ለፈሰሰው ደም ወያኔን ሲያወግዙ አልሰማንም። ብርሃኑም ለቅሶው እንደነሱ ነው። የብርሃኑ ተከታይና የአስመራ ስሙ መንግስቱ የሆነው የሻቢያ የገደል ማሚቴ ደግሞ አይኑን በጨዋጥቆ ያወጣነው መግለጫ እኮ ነው በሚል ሳይሆን በይሆናል በሚል ነው ብሎ ሽምድምድ መከራከሪያ አቀርቧል። ሐሰት ውሸት መግለጫቸው ምንድነው ያለው እንጠቅሳለን። ካለፉት 3 አመታት ወዲህ በተለያዩ የአገሪቱ ክፍሎች በተነሱ የጸረ ወያኔ እንቅስቃሴዎች የበቀል እርምጃ እየተወሰደባቸው ካሉ የህወሓት ካድሬዎች በተጨማሪ ከህዋት ጋር ምንም አይነት ግንኙነት ያልነበራቸው ሰዎችም የጥቃቱ ሰለባ እንደሆኑ መስማት እየተለመደ መጥቷል። ይህ ነው መግለጫው የነበረው። ይመስልሃል ወይስ አይመስልህም ሲባል አይመስለኛል አለ የተባለው አይነት ጨዋታ በይመስለኛል መግለጫ አይወጣም። ግንቦት 7 ደም ረግቷል። የካዲና ድርባ ያቋም ባለቤት ሆኗል። ለዚህም ነው የግንቦት 7 መሪ በቪኦኤ ከነልደቱ ክህደቱ ጋር ለቃለ መጠይቅ የቀረበው። ህዝብ በወያኔ ንብረትና በወያኔዎች ላይ እርምጃ መውሰዱ ፍኖተ ሲል እንደቆየው ፍትሃዊና ተገቢ ነው። በዘመነ ወያኔ የሚከብር የትግራይ ተወላጅም ሆነ ሌላ የወያኔ ደጋፊና ተጠቃሚ መሆኑ አያከራክርም። በተጨባጭም የህዝብ ጥቃት መስፋፋት አለበት። የብርሃኑ አባት ዘመናዊ ሆቴሎች ከፍቶ ተጠቃሚ ሆኗልና ስጋት መጣ እንዴ? የወያኔና የወያኔ ደጋፊዎችን ንብረት ማጋየት አሁንም ግዳጃችን መሆን አለበት። ባለፈው ሰሞን በደብረ ታቦር የተገደሉ 3 ወያኔዎች እጣ የብዙዎቹ ይሁን። ወያኔ ላይ በመሬትና ዓለምንም ርህራሄ እንነሳ ሲሉ ኃይሉ አስፋው ከዋሽንግተን ዲሲ ምድረ አሜሪካ ደብዳቤያቸውን አጠናቀዋል።
ውድ ፍኖቶች እንደምን ከርማችኋል ይያልኩ የከበረ ሰላምታን አቀርብላችኋለሁ። ደርግ ይጠቀምበት የነበረውን ሬዲዮ ጣቢያ ጀግናው የሐደግ ሰራዊት ለሰፊው ህዝብ ጥቅም ሲባል ተቆጣጥሮታል። ግንቦት 1983 ዓ.ም ተመረጠ። ከ27 ዓመታት በፊት ወያኔ ወደ አጼ ምኒልክ ቤተ መንግስት ሲገባ የኢትዮጵያ ሬዲዮ ጣቢያን ሲቆጣጥር ለኢትዮጵያ ህዝብ ያሰማበት የወያኔ መግለጫ ነበር። ግንቦት 20 ቀን 2010 ዓ.ም የወያኔ መጥፊያ ይሆን ወይስ የተለመደ መጨፈሪያው ይሆን ወደፊት የምናየው ጉዳይ ይሆናል። የዚች ደብዳቤ ዋነኛው ትኩረት የወያኔ ግንቦት 20 ሳይሆን ጀግንነት ምንድነው? ጀግናስ ማን ነው? ወን ወያኔ ጀግና ነውን? የጀግንነት ባህሪና መገለጫዎቹስ ምንድናቸው? ለሚሉ ጥያቄዎች በትንሹ መመልከት ይጠቅማል። ብዬ ይችን ደብዳቤን መነጫጨርኩላችሁ። ሚዛን ትደፋ ከሆነ ካመናችሁበት ላይራብኳት። ጀግንነት ዘርፈ ብዙ ተግባርና መገለጫዎች ያሉት በመሆኑ በአንድ አረፍተ ነገር ማስቀመጥ ከባድ ነው። የወያኔ ልዩ መግለጫ ወይም መገለጫ የሆኑት መዋሸት፣ መዝረፍ፣ ወገን መጨፍጨፍ፣ መከፋፈል፣ ጠባብነትና ዘረኝነት ግን የጀግንነት መገለጫዎች ሊሆኑ እንደማይችሉ በእርግጠኝነት መናገር ይቻላል። የጀግንነት ተጻራሪ ተግባራት እንጂ ጀግንነት አይነቱ ይዘቱ ስፋቱ ጥልቀቱ ገደብ አልባ ነው። ከዚህ እስከዚህ ተብሎ በቀላሉ የማይገለጽ መሆኑንም አውቃለሁ። ጀግንነት ለቤተሰባ ወይም ለቤተሰቡ ህልውና በእውነት ላይ ከቆመች ወይም ከቆመ አባት ጀምሮ እስከ ሀገራዊና ወገናዊ ግዴታን በሐቅና እውነትን እስከ ማገልገል የደረሰ ሰፊ ተግባርን በጽናት መከወን ለኔ ጀግንነት ነው። እውቀት፣ እውነት፣ ሰባዊነትና ርህራዬ የጀግንነት ገዢ ሐሳቦች ናቸው የሚል እምነት አለኝ። እውቀት ሲባል ግን በብራና የተጻፈ ዲግሪ፣ ፕሮፌሰርነት ወይም ዶክተርነት ማረጋገጫ ያለው ማለት ብቻ እንዳልሆነ ማወቅ ይጠቅማል። እውቀት ማለት የህብረተሰብ እውቀት ማለት ነው። እውቀት፣ እውነት፣ መታመን፣ ርህራዬ የጀግንነት ዋልታና ማገር ናቸው። ታዲያ እውነት ይዞ ለዚያ እውነት ከቆመና ወይም ከመቆምና የሚጠይቀውን መስዋዕትነት ጊዜና ቦታውን መምረጥ መቻል ጀግንነት ነው። ለጀግና በኢትዮጵያን ባህል የተሰጠው መገለጫም አለው። ኢትዮጵያን ጀግና ለወዳጁ ማር ለጠላቱ ሬት ብለው ይገልጹታል። ጀግንነት በውስጡ ሰባዊነትና ርህራሄን ማደባልቆ ያዘ መሆኑን የኢትዮጵያን ባህል ድምዳሜውን ሰጥቶለታል። ከዚህ አንፃር ኢትዮጵያ የጀግኖች ኮሮጆ እንደነበረችና ዛሬም እንደሆነች ታሪኳ ይመሰክራል። ለታሪክ ማጠቃሻነት ብዙም ወደ ቀድሞዋ የኢትዮጵያ ጀግንነት ሳልሄድ ኢጣሊያን ባድዋና በማይጨዋን ቀጠቀጡ ያርበደበቱትና ነጻነታችን አናስደፍርም ያሉ እናቶቻችን፣ አባቶቻችን እንዲሁም አያቶቻችን ብርቅዬ ጀግኖቻችን ነበሩ። እውነታንና እውቀትን መነሻ ያድርገው የሀገራቸው ነጻነትና ክብር አስጠብቀዋልና ከአጼ ቴዎድሮስ፣ ገብርዬ፣ አጼ ምኒልክ፣ እቴጌ ጣይቱ፣ ሀብተ ጊዮርጊስ፣ በላይ ጸገለቀ፣ አሉላ፣ አዲስ አጋ ወዘተ ጀግንነት ጀርባ የነበሩ የርህራሄና ሰባዊነት መገለጫ ባህሪዎቻቸው በልቤ ልቤን ይመስጡታል። ከጀግንነት ጀርባ ርህራሄ መኖሩንም አስተምረውናል። ከዚህ ከተጻራሪ ከቡከኖችና ፈሪዎች ጀርባ ጭካኔ የማይነጠል መሆኑን ከፋሽስቱ መንግስትና ከዘረኛ መለስ ዜናዊ ብዙ ተምረናል። በ1960ዎቹ ውስጥ በኢትዮጵያ ብቅ ያለውና ያ ትውልድ ተብሎ በታሪክ የሚታወቀውና የሃፓው ስብስብ የኢትዮጵያ ዘመናዊ ጀግና ትውልድ ነው። ይሄኛውም ትውልድ እንዳባቶችና አያቶቹ የጀግንነት መሰረቶቹ እውነት፣ ዕውቀት፣ ጽናት ረራይ መሆናቸውን መካድ አይቻልም። የዚህ ትውልድ ጀግንነት ከመወደስ አልፎ እንደ ሞዴል ወስዶ ሀገርን ካጥፊዎች ህዝብን ከጭቆናና ምዝበራ ለማላቀቅ የትግል ዓላማው መነሳት ያለበት ትውልድ እንጂ እንዳንዳንድ ካዲዎች በፈጠራ ወሬ መልካም ዝናው የሚጎድፍ ትውልድ አልነበረም። በኢትዮጵያ ዘመናዊ ታሪክ ስለ ኢትዮጵያ በጎ እይታ ያላቸው ወገኖች ለኢትዮጵያ የሚመኙላት የሚታገሉላት ዓላማ ያ ትውልድ መሳት የሆነበት የተሰቃየበት የተሰደደበት የዲሞክራሲ የነጻነት የፍትህ የእኩልነት የህገ በላይነት የብሔር ብሔረሰቦች የሃይማኖት እኩልነት ወዘተ ዛሬም ሕያው የሆኑ መታገያ መፈክሮች ናቸው። የህዝብ ውርስ ሀብቶች ናቸው። በመሆኑም ነው ዛሬ የኢትዮጵያ ወጣቶችና ህዝብ ለነዚህ ሀገራዊና ህዝባዊ ጥያቄዎች በየቦታው እየተዋደቀ ያለው። ወያኔን እያርበደበደና እያስጨነቀ ያለው ዘላቂ ትውልድ ተሻጋሪና የማይጠፋ የህዝብ ጀግንነት ይሏል ይህ ነው። በሌላ በኩል በዚች ደብዳቤ መነሻ ያደረኩት የ1983 ዓመተ ምህረት የወያኔ የሃደግ ጀግንነት መሰረቱ ውሸት ድንቁርና ጥቅም ጭካኔ ላይ ተመሰረተ መሆኑና ትርጉሙን የሳተ በመሆኑ ጠፊ ነው፣ ዘላቂም አይደለም፣ ያሳፍራል፣ ያሸማቅቃልም። ይህንን ማህበረሰባዊ እውነት ዛሬ በሀገራችን በወያኔ አባላትና ደጋፊዎች ላይ በተጨማሪ እየተመለከትነው ያለ ስለሆነ እውነት ውሸት ብሎ ክርክር የሚከፈትበት ጉዳይ አይደለም። መሰረቱ በመር ላይ ያልሆነ ጀግንነት ያንድ ሰሞን ምላስ ከመሆን ያለፈ ፋይዳ ያለው ጠፊ ነው። የሚወረስና ወደ ትውልዱ የሚተላለፍ ሊሆንም አይችልም። የህዝብ ጀግንነት ተባብሮና ተቀናጅቶ ብቅ ያለ ዕለት እንደ ጉምተን ነው የሚጠፋ መሆኑን ለወያኔ መከላከያ ኃይሎች፣ ለፌዴራል ፖሊሶች፣ ደህንነቶች የምለግሳቸው ምክሬ ነው። የኢትዮጵያ ህዝብ የወያኔ ዘረኛ አገዛዝ ያደረሰበት ግፍና መከራ ጽዋው ሞልቶ ከገደቡ አልፎ ፈሶበታል። ለዚህም ነው ወያኔን በጽናት እየታገለ ያለው። የምትገድሉት የሞት ጨፍጫፊ ለሀገሩ ነጻነትና ለወገኑ ክብር የሚዋደቅ የህዝብ ጀግናን ነው። የህዝብ ጀግንነትና የህዝብ ትግልን በግድያና ጭፍጨፋ የጨረሰና ያሸነፈ ኃይል በምድራችን እስከዛሬ አልታየም። በሀገራችንም እንደዚያው የወያኔ ጀግና ነኝ ባይነት ከኢትዮጵያ ህዝብ የጀግንነት ባህልና ተግባር ሊበልጥ ፍጹም አይችልም። ወያኔ ከነግሳንግሱ በህዝብ ትግል መጥፋቱ የማይቀር ነው። እናንተም ብትሆኑ እስከ መጨረሻ ወያኔን ብላችሁ ከወያኔ ተለጥፋችሁ እስከ ደም ጠብታ የምትሉ ከሆነ ጠፊዎች ናችሁ። የኢትዮጵያን ህዝብ ትግል ከተቀላቀላችሁ ግን የኢትዮጵያ ህዝብ ጀግንነት በውስጡ የያዛቸው መገለጫዎቹ ያድናችኋል። ምርጫችሁ ዛሬ ሁለት ነው። ከወያኔ ጋር እስከ ወዲያኛው ተለጥፎ አብሮ መጥፋት ወይም ከኢትዮጵያ ህዝብ ጋር ወግኖና ትግሉን ተቀላቅሎ ራስን ማዳንና ከህዝብ ጋር የህዝብ ታሪክ መስራት ብቻ መሆን አለበት። አስፋው ደጀኔ፣ ደብረ ብርሃን።
ሰላም ፍኖተዎች፣ ሰሞኑን በሱዳን ነዋሪ ስደተኞች ተስፈኞች ሆነናል። የበሽር መንግስት የዳቦን ዋጋ ጨምሮ በሰልፍና ተቃውሞ እየተወጠረ ነው። በሱዳን የበፊት አገዛዞች ባለ የኑሮ ችግር ላይ የዳቦና ስኳር ዋጋ ሲጨምሩ ውድቀታቸው መምጣቱ ተነግሯል፣ ታውቋል። የበሽር መንግስት ከወያኔ ገጥሞ የአገራችንን መሬት ወሮ ስደተኛውን አጥቅቶ ለወያኔ ሲጠቅም ከወያኔም ሲጠቀም የቆየ ነው። አሁን ባለ ተጨባጭ ሁኔታ ከግብጽም ከአረብ አገሮችም ሆነ ከምዕራባውያን ጋር ቅራኔ ገብቶ ስቃዩ በስቶበታል። በመፈንቅለ መንግስት ይወገዳል የሚል ተስፋ ይዘናል ለማለት ነው። የኢትዮጵያ አምላክ ያድብነው ሲሉ አብዱል ቃድር መሐመድ ከኦምዱርማን ሱዳን ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች ለሁላችሁም በያላችሁበት የከበረ ሰላምታዬ ይድረሳችሁላለሁ። ውድ ፍኖቶች፣ ህዝብን የሚጠላ ሀገሩን ይወዳል ተብሎ አይጠበቅም። ሀገሩን የሚጠላም እንደዛው ለህዝብ ፍቅር ይኖራል ተብሎ አይታሰብም። ወያኔ ግን ኢትዮጵያንም ሆነ ህዝቧን እየጠላ ተንኮሎችን እየሸረበ ለ27 ዓመታት በግፍ አገዛዙ በመሳሪያ ኃይል ብቻ ጫነብን። የጣሊያ ወራራ ኃይል በታላላቆቻችን በአገራችን ላይ ከፈጸመው ግፍና በደል ያልተናነሰ ፈጽሞብናል። ወያኔ እኮ ኢትዮጵያ ውስጥ ከመወለድ ያለፈ የኢትዮጵያነት ባህሪም ሆነ ምግባር የለውም። ወያኔ የህፍሽፍሽ ዘመን ነው ከሚለው ጉባኤ በኋላ በውስጡ ጸረ ኢትዮጵያ ውጥንና ሴራውን ይዞ ከአጤ ምኒልክ ቤተ መንግስት ስለገባ ኢትዮጵያዊ ሊያስብለው የሚችል ዓላማም ሆነ ተግባር የለውም። ወያኔ ለጥቅሙና ኢትዮጵያን ለመበቀል ሲል ብቻ ከህፍሽፍሽ ጉባኤ በኋላ የሸረባቸውን ሴራዎች መመልከቱ ይበጃል በሚል ጥቂቶቹን እንመልከት። ፋሽስታዊ ደርግ ትግራይ ሙሉ በሙሉ ለቆላቸው ሲወጣ የወያኔ ቁንጮች የሚባሉት ከትልቅ ጭንቀት ውስጥ የገቡበት ወቅት ነው። በትግራይ ምድር ምንም አይነት የደርግ መዋቅር አልነበረም። በደደቢት በረሃ የዶለቱት ትግራይን ከኢትዮጵያ ገንጥሎ ነጻ ሀገር መመስረት ልማቸው ከትልቅ ፈተና ውስጥ የገባበት ወቅት ነው። ትግራይን ከኢትዮጵያ ገንጥሎ ነጻ ሀገር ብሎ አዋጅ መጎሸም እነሱ በጋድ ባይናገሩትም የታወረና የትም የማያደርሳቸው ሽባ አመለካከት እንደነበረ በውል እንደተረዱት የወሰዱት እርምጃ ይህንን ይመሰክርባቸዋል። ሀገራዊና ዓለም አቀፋዊ ወቅቱ ተጨባጭ ሁኔታም እንደማይፈቅድላቸው ፋሽስታዊ ደርግ ትግራይን ለቆ ሲወጣላቸው ሶስት መሰረታዊ ችግሮች ጠፍረው ያዟቸው። የኢኮኖሚ ችግር፣ ትግራይ የተፈጥሮ ሀብትና ኢኮኖሚ ፈሰስ ትግራይን እንደ አገር ማቆም የሚችል አቅም ስላልነበረው። የእውቅና ችግር፣ የኢትዮጵያ እምብርት ተደርጋ የምትወሰደውን ትግራይን ከኢትዮጵያ ገንጥያለሁ ብሎ ወያኔ አዋጅ ቢጎስም ሀገራዊም ሆነ ዓለም አቀፋዊ ተቃውሞ የሚቋቋሙ ባለመሆኑ ተቀባይነቱን የሚታሰብ ባለመሆኑ፣ አመርዋ የወታደራዊ አቅም እየተመናመነና እየተዳከመ መሄድ ወያኔ በርካታ የትግራይ ወጣቶችን ሕይወት ለጦርነት ማግዷል። በተለይም ደግሞ የወያኔ ጦር ለሻቢያ ድጋፍ ለመስጠት በሚል ወደ ኤርትራ የዘመተው ጦር ለከፍተኛ እልቂት በመዳረጉ ከውስጥ ጠንከር ያለ ተቃውሞ ገጥሞት ስለነበርና በመሰል ሌሎች ችግሮች ሳቢያ ነበር የወያኔ ቁንጮዎች የሚጠሉትን ኢትዮጵያዊነትን ካባን በግድ የተቀበሉት የመሰሉት። ለዚህ ተግባራቸው ያመቻቸው ዘንድ አማርኛ ተናጋሪው ብአዴንና ኦሮምኛ ተናጋሪው ኦህዴድን በአምሳሉ ጠፈጠፈ። በዚህም ወደ አጼ ምኒልክ ቤተ መንግስት የሚያሸጋግራቸውን ድልድዮችን ይዘው ገሰገሱ። የዚህ ውሳኔያቸው ዓላማ በአንድ በኩል ኢትዮጵያን ማጥፋትና ማዳከም፣ ሀብቷን መዝረፍ፣ ህዝቧን መከፋፈል፣ መበታትን፣ በሌላ በኩል የእነሱን የበላይነት እያጠናከሩ የታላቋ ትግራይ ምስለታን ውጥን በውስጣቸው ይዘው ነበር። የወያኔ ረዥም ጊዜ እቅድ ኢትዮጵያን የማዳከምና የማጥፋት ሴራውን በስፋት ተያያዘው። ግዛቷን ማጨማደድ፣ ታሪኳን መካድና መበረዝ፣ ባህሏን ማቆሸሽና ማራከስ፣ ሀብቷን እየዘረፉ ኢኮኖሚያን ማዳከም ወዘተ ዋነኛ የሴራው አካሎች ነበሩ፣ ዛሬም ናቸው። ወያኔ ወደ ስልጣን እንደወጣ ለሻቢያ የገባውን ቃል መተግበር ቅድሚያው ተግባሩ ነበር። ኤርትራና ኢትዮጵያን ህዝቦች በማይመር ምርጫ አለያየ። ኢትዮጵያንም ባህር በር አልባራ አደረገ። ያልበቃ ብሎት የጎንደርን መሬት እየቆረጠ ለሱዳን በገጸ በረከት ሰጠ። በሌላ በኩል የትግራይን ግዛት ለማስፋት የኢኮኖሚ አቅሙን ለማጠናከር ከጎንደር ሁመራን፣ ወልቃይት፣ ጠገዴን፣ ጠለምትን ወደ ትግራይ አጠቃለለ። ኮሎ፣ ራያና ቆቦን፣ ካፋር፣ ያፍዴራ አካባቢን፣ ሌሎች የኢኮኖሚ ጠቀሜታ አላቸው የሚባሉ አካባቢዎች በኃይል ወደ ትግራይ እንዲጠቃለሉ ማድረግ ብቻ ሳይሆን ወደ ትግርኛ ተናጋሩ ካለበለዚያ ልቀቁ እስከ ማለት የደረሰ እርምጃ ነው ወሰደ። የኢትዮጵያ ህዝብ የውጭም ሆነ የውስጥ ጠላቶቹን ለመከላከልና ለማጥቃት በተባበረ ኃይሉ መነሳት ባህሉ ለሆነው ህዝብ መከፋፈያ መንገዶችን ተለመለት። የትግራይን ህዝብ በደጀነት ለማሰለፍ ከሌላው ኢትዮጵያ እንዲነጠል የመጀመሪያው የከፋፋይነት ሴራው ነው። በሌላ በኩል ቋንቋን፣ ብሔርን፣ ሃይማኖትን እያቀያየረ ለሌላው የኢትዮጵያ ህዝብ መከፋፈያ ዘዴው አድርጎ የው 27 ዓመታትን አሳለፈ አስቆጠረ። ወያኔ ጊዜ ሰጠኝ ብሎ ህፃናትን፣ አዛውንቶችን፣ ወጣቶችን፣ እናቶችን ጨፍጭፏል። የዘር ማጥፋት ተግባራትን ፈጽሟል። የሀገር ሀብት ዘርፏል። ታሪካችንን አጉድፏል። ሰብአዊ ክብራችንን አዋርዷል። ለልቂትና ድህነት ዳርጎናል። የግፍ ጽዋው ሞልቶ የፈሰሰበት የኢትዮጵያ ህዝብ ዛሬ ዳር እስከ ዳር እየተጠራራ ወያኔን በመፋለም ላይ ይገኛል። የዳኛ ልጅ ደረቱን ነፍቶ ይሄዳል እንደሚሉት ወያኔነት ደረት መንፊያነትና ከበሮ የሚያስደልቅ ዘመን ሊያበቃ ጊዜው ተቃርቧል። የኢትዮጵያ ህዝብ ሞቶም ታስሮም ተዘርፎም የጋራ ጠላቱ የሆነው ወያኔን ከምድረገጽ የሚያጠፋበት ጊዜ ሩቅ አይደለም። የወያኔን ዕድሜ ለማሳጠር እንተባበር፣ አምረን እንታገለው። ያለ ጥርጥር ወያኔን እናቸንፈዋለን። ሱሌማን ሰይድ ደሴ።
ተከታዩን ደብዳቤ የላኩልን በሪዮን ደመቀ ከቨርጂኒያ አሜሪካ ናቸው። ለፍኖተ ዴሞክራሲ ሬዲዮ አዘጋጆችና ታዳሚዎች ሁሉ እንደምን ሰንብታችኋል? እናንተ እንኳን ደጋግማችሁ ሀቁን ተናግራችሁ ነበር። ብዙዎች ግን የአሜሪካ ሆነ የጀርመን የአማርኛ ድምጽ ፕሮግራሞች አቋማቸው ለአሜሪካ ወይም ጀርመን መንግስታት የፕሮፓጋንዳ መሳሪያ መሆን የተባለውን ማመን ያልቻሉ ወገኖቻችን እንዳሉ ደግሞ የሚታወቅ ነው። በአሜሪካ ድምጽ ሬዲዮ አማርኛ ክፍል፣ በቢቢሲ አማርኛ ክፍል በቀጥታ ወያኔ የሆኑ ተከታታዮችም አሉ። ህዝብ በወያኔ ላይ ከተነሳ ጀምሮ የወያኔን ችግር ለማርገብ እነዚህ ሬዲዮኖች ሲለፉ ታይተዋል። ለወያኔ የማይገሩበት ግለሰቦችና ቡድኖችን ለቃለ መጠይቅ ሲያቀርቡም አድምጠናል። በቅርቡ ከሃዲውን ልደቱን፣ አድርባዩን መረራን፣ የህዝብ ትግል አውጋጁን ብርሃኑ ነጋን አቅርበው ውዥንብር ሲያሰራጩ መታዘብ ተገደናል። ወያኔ ራሱ የሚወነጅለውን ኢሃፓን ለምሳሌ አንድ ቀን ለቃለ መጠይቅ ሳያቀርቡ አመታት አልፏቸዋል። አሜሪካኖችና እንግሊዞች ወያኔ ግትር ሆኖ አስቸገራቸው እንጂ ከገባበት ማጥለያ ወጥቶ መጣራቸውን አላቋረጡም። ሲኤንኤን ለምሳሌ በወልዲያ ቆቦ ስለተገደሉ ትንፍች ሳይል ስለ አዲስ አበባ ኩል ከተማ መሆን ይዘግባል። ከዓለም ስድስተኛ ቆሻሻ ከተሞች አንዷ የተባለችውን ራዲዮኖችም ሁሉም ለወያኔ ጥምቀና ቆመዋል። በአውስትራሊያ ያለውም ደርግ በተፈጠው ሬዲዮ እና እዝ መሰረት ጸረ ህዝቦችን ሲያስተናግድ ከርሟል። በሁሉም ላይ ማዕቀብ እናድርግ፣ በሰፊውም እናውግዛቸው ላለው አገር ሲኖረን ደግሞ እንፋረዳቸዋለን ሲሉ በሪሁን ደመቀ ከቨርጂኒያ አሜሪካ ደብዳቤያቸውን አጠናቀዋል።
ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የደብዳቤዎች አንድ ዝግጅት ክፍል። በዛ ሰሞን የአንድ አብሮ አደገና ጓዴ የነበረው እናቱ አርፎ ሐዘኔን ለማውጣት ወደ አደግኩበት መንደር መሄድ ነበረብኝና ዘለቅኩ። ወደ ልጅነት መንደሬ የግድ ካልሆነብኝ በስተቀር እግሬን ህሊናዬን እያያዘው መሄዱን አላዘወትርም። የአብሮ አደገና ጓዴ አለማየሁ ጥላሁን ይባላል። በ1969 ዓመተ ምህረት ከፋሽስቱ ደርግ ጋር በተሰለፉ ባንዳዎች አፍንጮ በር አካባቢ በቦምብ ከተገደሉት ወጣቶች አንዱ ነው። ባቢሌቶላ አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በተሰኘው ታሪካዊና ተወዳጅ መጽሐፉ ይህንን አጋጣሚ አንስቶታል። ያለማየውናተን በአጋጣሚ ባገኘዋቸው ቁጥር የልጄ ምትክ እያሉ አጋላጥተው ሲሙኝና አደራችሁን እንዳትበሉ ይሉኝ የነበረው እንደ አንዳች ነገር ይመታኝ ነበር። የማማ ለቅሶ ወደ ኋላ ወሰደኝና የተሰውትን ጓዶችን አስታወስኩ። ደግሞ መለሳኩና በትግል ቁጥቁጥ ያሳደገኝ ኢሃፓን አሰብኩ። ኢሃፓ ከተመሰረተ ዘመን አንስቶ ያነሳቸው መሰረታዊ የህዝብ ጥያቄዎች እንኳን ተገቢውን ምላሽ ሊያገኙ እየተባባሱ መሄዳቸው ሩቅ ወደ ኋላ ዛሬ መዘንኩኝ። በኢትዮጵያ ህዝብ የለውጥ እንቅስቃሴ ታሪክ በብሩህ ደማቅ ቀለም ተጽፎ የሚገኘው የኢትዮጵያ ተማሪዎች እንቅስቃሴና በወቅቱ ከመሃል ሀገር እስከ ዳር በትምህርት ገበታ ከመለስተኛ ሁለተኛ ደረጃ እስከ ኮሌጅ የደረሱ ተማሪዎችን ህሊናና ስሜት አጥብቆ የገዛው የአርሶ አደሩ ጥያቄ የነበረው የመሬት ጥያቄ ነበር። የኢትዮጵያ ተማሪዎች ያነሷቸው ከነበሩና ህዝብን በማስተባበር ከፍተኛ ጫና ያሳደረው ኃይለ ቃል መሬት ላራሹ የሚለው ነበር። ለኢትዮጵያ ተማሪዎች እንቅስቃሴ ክብርና ሞገስ ይገባዋል። ዛሬም የመፈክር ከተነሳበት ከዛሬ 50 ዓመታት በኋላም ጮቱ ያስተጋባ የኢትዮጵያን አድማስ አልፎ ይሰማል። ያነሳውላችሁ ሀዘን ቤት ተቀምጬ ሳለው በአጋጣሚ አሜሪካና አውሮፓ ነዋሪ ሆኑ ልቅሶ ለመድረስ መጥተው ተገናኘን። ኢሃፓን አንስተው ሊያብጠለጥሉ ሲላዳቸው የደሜን ፍላት ተቆጣጠርኩና ኢሃፓን በአጉራ ዘለል አመለካከት መጎነታተል የተሰው ጓዶቻችንና ወላጆቻቸውን አሰመነ ካካት ማለት እንደሆነ አንሳውላቸውና ለወደፊቱም ቢሆን ከውጪ ወደ ኢትዮጵያ መምጣት ማለት ኢያፓን ለመስደብ እንደ ህጋዊ ፍቃድ እንዳይውት ፍርጥም ባላንደበት አስረዳቸው። ስከዛሬ በበኩሌ ከውጪ ወደ ሀገር ቤት የሚገቡ ኢያፓን ሲደጩ ይገርመኛል። ኡነት ለመናገር የዛሬ 40 አመት አካባቢ በኢያፓ አባልነት ወይም በደጋፊነት የተሳተፉ እንኳን ቢሆኑ እየኖሩት ያሉት ምቾት ይሁን ሌላ አይነት ሊናቸው በገዛ ራሳቸው ደንቁለው አጥፍተውታል። ያሳዝናል። ካዘኑ ቤት ተሰናብቼ ከወጣ በኋላ የኢያፓ ድረገጽ ለመመልከት ጓጓ። እንደሚታወቀው የኢያፓ ድረገጽ በወያኔ እንዳይከፈቱ ከተዘጉት አንዱ ቢሆንም ፔስፎን በተሰኘ አፕሊኬሽን ሊከፈት እንደሚችል ሰምቼ ስለነበር ሞከርኩትና ተሳካልኝ። በወጣትነቴ የበተንኳቸውን የዲሞክራሲ አጥሞች በማግኘቴ በጣም ተደሰትኩ። በነገራችን ላይ በቅርቡ አንድ ዲሞክራሲ የሚል ቀደም ያሉትን ግጾች የያዘ መጽሐፍ አዟሪ ይዞ አግኝቼ ገዝቼውን ብያለሁ። የመጽሐፍ ምንም የደራሲው ግላ አስተያየት ያልተቀላቀለበት በመሆኑ ለሚያነበው ሁሉ ጥሩ አማራጭ ነው። የፍኖተ ዲሞክራሲ አድማጮች ሆይ የዛሬ 40 አመት በ1969 አመተ ምህረት ከወጡ የዲሞክራሲ አጥሞች አሁን በአገራችን የሰፈነባት ዘረኛ አምባገነን ስርዓት ለማስወገድ ሊደረግና ሊከድበት የሚገባው መንገድ ከመያመላክቱ ጥቂቱን እያነሳው ሐሳቤን ለአድማጮች አጋራለሁ። ጥቅምት 12 1969 አመተ ምህረት ቅጽ 3 ቁጥር 10 ዲሞክራሲ ነጻነት በስጦታ አይገኝም። ነጻነት የሚገኘው በተቀነባበረ የህዝብ ትግል ነው። ዛሬ የጠባቦቹ የትግራይ ገዢዎችን ለማስወገድ ህዝባዊ ትግሉን በተባበረና በተቀነባበረ ሁኔታ ለማስኬድ የጠባብነት፣ የትምክህትነት፣ የጉረኝነት ወዘተ ጋሬጣዎች 27 አመታት ሙሉ ህዝባዊ ትግሉ በተዝረከረከ ሁኔታ እንዲካሄድ ማድረጉ አሳዛኝ እንደሆነ ቀጥሏል። ዲሞክራሲያ ቅጽ 3 ቁጥር 1 ይህን ይዟል። ከየካቲት በፊት ሲካሄዱ የነበሩ ትግሎች ብዙ እጥረቶች ነበሯቸው። ከተደራጀ የትግል ልምምድ ካለማግኘት ሌላ ትግሉ የተባበረና አንድነት ያለው ሀገር አቀፋዊ ንቅናቄ አለመሆኑን የአመራር የአሰራርና የሪዮተ ዓለም እጦት የግልጥነት የተብራራ መስመር ዓላማ ብላትና ዘዴ እጥረት በተለይ መንግስት ስልጣን ጥያቄም አለመነሳት የድርጅትና እቅድ የሌለው ምሪት የቀሰቀሰው ግንፍል ትግል መብዛት በትግል የመንቃት ለመመድ የማካበትና የታጋይነት ባህል ማጣት ጎልተው የሚታዩ ባህሪዎች ነበሩ። ኢያፓ እነዚህን የትግል ሳንካዎች አነሳቸው። ከ1966 በፊት የነበሩ በአገሪቱ የተለያዩ አቅጣጫዎች የተከሰቱ የገበሬዎችን፣ የላብ አደሮችን፣ የወታደሮችን፣ የመምህራንን፣ የተማሪዎችን ወዘተ ንቅናቄዎች አለመቀነባበር፣ አለመደራጀት ለነጻነት የሚደረገው ተጋድሎን እያከበደውና እያረዘመው እንደሚሄድ ሲሆን ዛሬ ታጋይ ፕሮፌሰሮች በበረከቱበት ዘመን ወያኔን ከህዝብ ጫንቃ ለማውራድ የሚደረገው ህዝባዊ ትግል ከገንፍል ትግልነት ሊሸጋገርና ብላትና ዘሬን ለመጠቀም እየተሳነው እንደ አምናውና ካቻምናው ከባዶ የቃላት ጨዋታ ሊወጣ አልቻለም። አሁን መልእክት ያለበት ወያኔን በመታገል ስም የህዝባዊ ትግሉ እንቅፋት የሆኑ ግለሰቦችና ቡድኖች ናቸው። እነዚህ ነጥሮ ለህዝብ አጋልጦ ከወያኔ ጋር አብሮ ማደባይት የግድ መሆን አለበት ባይ ነኝ። በመጨረሻም ዲሞክራሲያ ቁጥር 1967 ዓመተ ምህረት አፈጮሌዎችና ወናፎችን አስመልክቶ መሰረታዊ ለውጥ ለማምጣት የለውጡ ዋና ኃይልና ትክክለኛው የትግል ዘዴ ማወቅና መከተል ያስፈልጋል። መሰረታዊ ለውጥ ያንዳንድ ብልጦች ወይም ተንኮሎች የሥራ ፍሬ ሊሆን አይችልም የሚለውን መሰንዘሩ ሊታወስ እንደሚገባው ለዛሬዎቹም በመላሳቸው ጤፍ የሚቆሉትም አደብ ግዙ ለማለት ያስችላል እላለሁ። የፍኖተ ዲሞክራሲ አድማጮች እንዲናችሁን ሰብሰብ አድርጉና ኢያፓኒውት አስተውሉት፣ ተመልከቱት። እነዚህን ላብነት የተከስኳቸው የኢያፓ የቅስቀሳ ጽሑፎች ከተጻፈበት ዘመን ይህን ያህል አመታት አልፈው ሲነበቡ እንደ አይነተኛ ጽሑፍ እንደሚባል የስነ ጽሑፍ ሥራ ድምጹና መልእክቱ ለዚህ ዘመን ይሰማኛል። ስለ ኢያፓ ልሳኑ ዴሞክራሲያ ይናገርለታልና የቦርቦርን እናንብ እንወቀና አጥንተን አይተን እንታገል እላለሁ። ጸጋይ ዶርዜው ነኝ ከሽሮሜዳ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላም ጤና ለእናንተ ይሁን ዘንድ የዘወትር ምኞቴ ነው። በኢትዮጵያ ታሪክ ውስጥ እንደወያኔ ያለ ጨካኝነት ፍዮን አገዛዝ ታይቶም ተሰምቶም አይታወቅም። ከታሪክ ማህደርም የተነበበ የታሪክ አሻራ የለም። ይሄ ሲባል ግን ያለፉ የኢትዮጵያ ገዢዎች ጸጽ አልባ ነበሩ ማለት አይደለም። አምባገነንነትና ፈላጭ ቆራጭነት ያብዛኞቹ ያለፉ አገዛዞች የጋራ መገለጫዎች ናቸው። አንቱም ይባሉ ገዢዎች የታዩበት ሀገር መሆኗም አለም ይባል አይደለም። አብዛኞቹ የኢትዮጵያ ገዢዎች ስልጣን ወዳዶች አምላኮች ነበሩ። የተቀናቃኞቻቸውን ህይወት ማጥፋት ወይም ወደ ዘጠኝ ያመርወር የተለመደ ባህሪያቸው ነበር። ጨካኞችና ጸረዝብም ያስፈላቸዋል። ስልጣናቸውን ተገን አድርገው የኢኮኖሚ ጥቅማቸውን ማሳደዳቸው የአብዛኞቹ እነተኛ መገለጫዎች ነበሩ። የሀገሩን ዳር ድንበር አስደፈረ፣ የሀገሩን መሬት ቆርሶ ሸጠ፣ ወይም ተቀናቃኞችን ለማጥፋት መሬት እያስነጠቀ ለባዳን በችሮሳት ሰጠ የሚባል ኢትዮጵያዊ ገዢ በኢትዮጵያ ምድር በቅሎ እንደነበር የሚያረጋግጥ የታሪክ ሰነድ አገላብጬም አንብቤም አላውቅም። እንደ ወያኔ ጣታቸውን እያሸሉ ፈርመው ሀገር አስረክበው ወደ ዓለም አቀፍ መድረክ ብቅ ብለው አጽድቁልን ብለው ደጅ ጠኑ ገዢዎችን አናቅም። በሀገር ጥቅም ላይ ከባዳን ጋር መሞዳመድም ሆነ ጥቅምን አሳልፎ መስጠት ለኢትዮጵያውያን ገዢዎች ያልተለመደና ባዕድ የሆነ ተግባር ነው። ወያኔ ግን እነዚህን ሁሉ ጸያፍና አሳፋሪ ተግባራትን ሁሉ በአደባባይ አደረጋቸው፣ ፈጸማቸው። በሌላ በኩል የሚገዛውን ሕዝብ በአደባባይ በቋንቋ በብሔር ወይም በሃይማኖት እየከፋፈለ ያዋጋም ሆነ ያጨርስ ገዢ ነበር እንደሚባል ከዚህ በፊት አልታየም። የሕዝብ ወንድማማችነትንና እህታማችነትን ያኮሰመና ያዳከመ በጠላትነት እንዲታይ ያደረገም የለም። የወያኔ ጸረ ሕዝብነት በእነዚህ በሌሎች እኩይ ተግባራቶች ይለካል፣ ይመዘናል። ዛሬም የኢትዮጵያ ወያኔ የሀገሩ ጸር ስለመሆኑ ብዥታ የለውም። የለየለት ጠላቱ መሆኑን በሚገባ ተረድቷል። ለዚህም ነው ዛሬ ዳር እስከ ዳር እየተጠራራ ከወያኔ ጋር እየተናነቀ ያለው፣ ሕይወቱ ባረመኔው አጋዚ ጦር እየተቀጠፈ ያለው። ያለ ጥርጥር ወያኔ የሀገሩ ጠላት በመሆኑ ነው። ያለ ጥርጥር ሰብአዊ መብቶች ስለተገፈፉ ነው። ታሪኩም ስለቆሸሸ ነው። ወያኔና የኢትዮጵያ ሕዝብ ከማይታረቅ ቅራኔ መግባታቸው የማይደበቅና በአደባባይ የሚታይ ጉልህ እውነት ነው። ወያኔ ሀገርን ሲያጠፋ ሕዝብን ሲበድል ብቻውን አይደለም። በጥቅም እየደለለ ይህንን ሀገራዊ ደባና ሕዝባዊ በደሎችን የሉም የሚሉ የፖለቲካ ደላላዎችን ማሰማራቱም ይታወቃል። እነዚህ ከአዲና ምንደኛ ወገኖች የተለያየ ስም ይሰጣቸዋል። ምሁር፣ ተመራማሪ፣ ሽማግሌ፣ የሃይማኖት መሪ ወዘተ እየተባሉ በብዙሃኑ መገናኛዎች ብቅ ይላሉ። የምንደኝነት ተግባራቸውንም ካለምንም ሀፍረት ሲከውኑ መመልከት የተለመደ ሆኗል። እነዚህ ምንደኞች ነገሮችን የሚመለከቱባቸው የሚመረመሩበት ህሊና የላቸውም እንጂ የእነሱ ሐሳብና የኢትዮጵያ ሕዝብ አንደበት እንደ ባቢሎን ግንበኞች መሆናቸው በተረዱ ነበር። ከሰሞኑ የሰማነውን አሳፋሪና ህሊና ቢስ አስተያየቶችን ላካፍላችሁ። በኢኤንኤን ቴሌቪዥን ከቀረቡ ተዋዮች ውስጥ በየቦታው እየተጠየቀ ያለ ጥያቄ ለመንግስት ትልቅ ግብዓት ስለሚሆን ፖሊሲ አውጪዎች ስህተቶችን እንዲታረሙ ማድረግ ይገባል ሲሉ ሰማን። ወያኔ እንጠግነው፣ እንለውጠው፣ እንምከረው ከሚሉን ወገኖች የሚመደቡ ናቸው። እውነታው ግን በየትኛውም የኢትዮጵያ አካባቢዎች በተነሱ የህዝብ ተቃውሞች የተሰማው ቃል አንድ ነው። ወያኔ በቃህን፣ ወያኔ ስልጣኑን ለህዝብ አስረክብ ነው። የባቢሎን ግንበኞች ማለት ነው። ወዳደሮች ወያኔ ጥፋቱን እንዲያስተካክል ጊዜ እንስጠው ሲሉ፣ የኢትዮጵያ ህዝብ ጩኸትና ትግል ደግሞ ወያኔ ይወገድ ይውደም ነው። የማይገናኙ የማይመሳሰሉ ሁለት ተጻራሪ ሐሳቦች ናቸው። ወያኔ በጤፍ ውስጥ እንደሚበቅል አራሙቻ ነው። አራምቻው በወቅቱ ከጤፍ ውስጥ ካልተወገደ ወይም ካልታረመ ጤፉን ያጠፈዋል። ወያኔም በኢትዮጵያ ህዝብ ውስጥ የበቀለ አራሙቻ ነው። ወያኔ ጊዜ ከተሰጠው ኢትዮጵያንም ያጠፋል፣ ህዝቧንም ይበትናል፣ ሀብቷንም ይዘርፋል፣ ራቁቷንም ያስቀራታል። ጤፍና አራሙቻ አብሮ መኖር እንደማይችሉ ሁሉ የኢትዮጵያ ህዝብና ወያኔ ከእንግዲህ አብሮ መኖር አይችሉም። የኢትዮጵያና ህዝቧ ሰላምና ህልውና አሁን መሆን የሚችለው ወያኔ ሲጠፋ ብቻ ነው። ወያኔ የሚደራደሩት ወይም የሚግባቡ ሳይሆን ታግሎ ሊያጠፉት የሚገባ ያገራችን ጠላት ነው። ጠላትን ደግሞ አይደራደሩትም ታግለው ድምጥማጡን ያጠፋቷል እንጂ። አመለወርቅ ለማ ደብረዘይት።
ለፍኖተ ዲሞክራሲ የደብዳቤዎች አምድ አዘጋጆችና የፕሮግራሙ ተከታታዮች በቅድሚያ የከበረ ሰላምታዬን አቀርባለሁ። የወያኔ የግፍ አገዛዝ መጨቆኛ ሰንሰለቱ ዘርፈ ብዙ ነው። መጨቆኛ ተቋማትንና ቡድኖችን እንደ ጉድ ፈልፍሏል፣ አደራጅቷል፣ አሰልጥኗል። መከላከያ፣ ፖሊስ፣ ፍርድ ቤት፣ ደህንነት፣ የንግድ ተቋማት፣ ልማታዊ የሚላቸው ባለሀብቶች ወዘተ ሁሉ የወያኔ ዓላማ አራማጆችና ከህዝብ በተጻረረ የተሰለፉ መገልገያዎቹ ናቸው። በዚህ ደብዳቤ ስለ ሁሉም መጻፍ አልችልም። በዚህ ደብዳቤ ማተኩረው ወያኔ ልማታዊ ባለሀብቶች እያለ ስለሚጠራቸው ይሆናል። በአንድ አገር ላይ መሰረታዊ ልማቶችን ለማሳደግ ወይም ለማቀጨጭ የግል ባለሀብቶች የሚጫወቱት ሚና በቀላሉ የሚታይ አይደለም። አሉታዊም አዎንታዊም ተጽዕኖ ያሳድራሉ። የግሉ የኢኮኖሚ ዘርፍ በተለይ በታዳጊ አገራት ለአገሩና ለወገኑ የሚጠበቅበትንና የሚፈለግበትን ይወጣ ዘንድ የዲሞክራሲ ባህል የሚወልዳቸው ፍትህ፣ እኩልነት፣ የሕግ የበላይነት፣ ነጻነት ወዘተ እውን ሊሆኑ የግድ ይላል። እነዚህ የዲሞክራሲ እሴቶች እውን ሲሆኑ ነጻ የሆነ የሥራ ውድድር ለሁሉም ዜጋ በእኩል መወዳደር ይችሉ ዘንድ እድልን ይፈጥራል። ለሁሉም ዜጋ በእኩል በሚደረግ የሥራ ውድድር የሚፈጠር ሀብት ያኮራል። መበልጸግ የሚቻልበት ብቸኛው መንገድ ሥራ፣ ዕውቀት፣ ልምድ፣ የቴክኖሎጂ ውጤት አጠቃቀም፣ ብልጫ ወዘተ መኖር ብቻ ነው። ከብልሹ አሰራር ጋር ንክኪ የላቸውም። የሀብታቸው ምንጭ ዕውቀትና ሥራ እንደሆነ ህብረተሰቡ ጠንቅቆ ስለሚያውቅ ያከብራቸዋል፣ ይጠብቃቸዋል፣ ይንከባከባቸዋል፣ እንደ ሞዴል አድርጎም ይመለከታቸዋል። እድገት አምጪና ወላጅ ለሆነው የሥራ ባህል መለወጥ ሞጋቾችም አስተማሪዎችም ናቸው። ለሀገር ብሔራዊ ሀብት ግንባታ የጎላ ሚናን ስለሚጫወቱም ብሔራዊ ከበርቴዎች ይባላሉ። አገራችን ኢትዮጵያ ከተጋረጡባት በርካታ ፈተናዎች ብሔራዊ ከበርቴዎችን መፍጠር አለመቻሏ ብቻ ሳይሆን መፍጠሪያ መንገዱም ሙሉ በሙሉ የተዘጋ መሆኑም ጭምር ነው። ለዚህ ዋነኛ ደንቃራ ሆኖ የሚገለጸው ደግሞ የወያኔ አምባገነንና ዘረኛ አገዛዝ ነው። አምባገነንና ዘረኛ አገዛዝ በሰፈነበት አገር መበልጸግና መክበር እንደ አሳፋሪ ተግባር ተደርጎ ይወሰዳል የሚለውን ንድፈ ሐሳባዊ እውነት የሀገራችን የወቅቱ ተጨባጭ ሁኔታ ምስክርነቱን ይሰጥበታል። ወያኔ ልማታዊ ባለሀብቶች እያለ የሚመጻደቅባቸውና ተፈጠሩ የሚላቸው ባለሀብቶች እሱ እንደሚላቸው ልማታዊ ሳይሆኑ በተጻራሪው የቆሙ ጸረ ልማት ባለሀብቶች ናቸው። በስራ ሳይሆን በወንጀል የተጨማለቀ እጅ ባለቤቶች ናቸው። የስራ ባህል አቀጫጮችና አጥፊዎች ናቸው። የዝርፊያ ሞዴሎች ናቸው። በወንጀልና በዝርፊያ የተገኘ ሀብት መሆኑን ህብረተሰቡ ጠንቅቆ ስለሚያውቅ ነው። ይህን የሚያስብሉ በርካታ ተጨባጭ ማስረጃዎችን ማቅረብና መዘርዘር ይቻላል። የዘመኑ የወያኔ ባለሀብቶች የዝርፊያ ተግባር ሚስጥር አይደለም። በወያኔ እየተመቻቸላቸው በትዕዛዝ ከባንክ እየታፈሰ የሚሰጣቸው በስም ብድር፣ በተግባር ግን ወደ ባንኩ የማይመለስ ስጦታ ነው። ወያኔ የገጠርና የከተማ ነዋሪውን የራሱ ጭሰኛ በማድረግ የመሬት ሀብትን በቁጥጥሩ ስር አድርጓል። ከተማን መልሶ ማልማት የሚል ሰበብ ፈጥሮላቸዋል። የድሃ ቤቶችን መንጠቅ ችለዋል። የደከሙ ሰፈሮችን በኃይል በማባረር በቁጥጥራቸው ስር አድርገው ባለሀብቶች የሆኑ በርካቶች ናቸው። በርካታ ድሆችን በውስጧ የያዘች የአዲስ አበባ ሰፈር ከወያኔ ባለሀብቶች አይን ይሰውርሽ ተብሎ የሚጸለይላትም ለዚህ ነው። የወያኔ ልማታዊ ባለሀብቶች ወንጀል ቢፈጽሙ ሕጉ አይጠይቃቸውም፣ ከለላ ይሰጣቸዋል እንጂ። ግብር አይከፍሉም ወይም የስም የሚባል ትንሽ ግብር ይጣልባቸዋል። ተጨማሪ እሴት ታክስ የማይከፍሉም በርካቶች ናቸው። የአገሪቱን ጥቁር ገበያ የተቆጣጠሩትና በስፋት የሚያካሂዱትም እነሱ ናቸው። ከዶላር ምንዛሪ እስከ ኤሌክትሮኒክስ ጋር አስተላላፊዎቹ የወያኔ ዘመኑ ባለሀብቶች ናቸው። ዘመኑ የፈቀደላቸው የዛሬዎቹ የወያኔ ባለሀብቶች ከሚፈጽሟቸው ጸረ አገርና ጸረ ሕዝብ ተግባራቶቻቸው ውስጥ ሸቀጦችን በማስገባትና በማስወጣት ተግባራቸው ላይ በግልጽ ይታያል። ሸቀጦችን ከገበያ እንዲጠፉ ያደርጋሉ። ከገበያ ከጠፉ በኋላ የዋጋ ጭማሪ ይዘው ይመጣሉ። ጭማሪው ደግሞ በቀላሉ የሚገለጽ አይደለም። ዛሬ የገበያው ዋጋና የህብረተሰቡ ኑሮ ፍጹም የማይገናኙ ሆነዋል። ህዝብ መጉዳት ሀብት መመዝበር ይሏል የነው። በርካታ የወያኔ ባለሀብቶች የቅንጦት መኪናዎች፣ የቤት እቃዎች፣ ጌጣጌጦች፣ የግንባታ እቃዎች በገፍ አስገቢዎች ሆነዋል። በሀገር ላይ ለደረሰው የውጭ ምንዛሪ እጥረት ከስርዓቱ ጋር አብረው ተጠያቂዎች ናቸው። በጥቁር ገበያ በገፍ በሚገባው አደንዛዥ እጽ አጽንጮቹም አከፋፋዮቹም እነሱ ናቸው። እነዚህና መሰል ተግባራቶቻቸው አገራችን ብሔራዊ ከበርቴዎችን መፍጠር አለመቻል ብቻ ሳይሆን ጭላንጭሉም የለም የሚባለው ለዚህ ነው። ለጥገኛና አቀባባይ ከበርቴዎች ተጋልጠናል። የኢትዮጵያ ህዝብ ቁጣውንና ተቃውሞውን ለመግለጽ በወጣ ቁጥር የህዝብ ጥቃት የሚፈጸምባቸው ሚስጥሩ ሌላ ሳይሆን በኢትዮጵያ ህዝብ ድህነት ላይ የተገኘ ሀብት በመሆኑ ብቻ ነው። ነገም ተነጎዲያም የኢትዮጵያ ህዝብ ከዚህ ተግባሩ መታቀብ የለበትም ይቀጥልበት የሚል የግል አስተያየቴን አስተላልፉልኝ ሲሉ መሰረት ግርማ ከኮተቤ አዲስ አበባ ደብዳቤያቸውን አጠናቀዋል። አድማጮቻችን፣ እኛም ለዛሬ ያደንን የደብዳቤዎች አምድ ዝግጅት በዚሁ እናጠቃላለን። ሳምንት አርብ እስክንገናኝ ደህና ቆዩን።
Yeah, I'm going to be here.